ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ? በእያላችሁበት ስፍራ ሆናችሁ ሰላምታይን ተቀብላችሁ ለሰላምታይም አጸፋታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። መቼም በአገራችን ወግና ባህል መሰረት ሰላምታ መጠያየቁ ያለ ነውና እናንተም ሰላምታይን ከተቀበላችሁ በኋላ ይሄኔ ባልሰማ ባላይ ነው እንጂ እንደምንድና አበበ እኛ ደህና ነን እንደምትሉኝ ደግሞ አምናለሁ። እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። እግዚአብሔር አምላካችን ጌታ መንፈስ ቅዱስን ልኮ እንደሚያስተምረን እኔ ባለሙሉ ተስፋ ነኝ። ታላቁን ምሕረቱንና ቸርነቱን እለት እለት ያበዛልን እግዚአብሔር አምላካችን እናንተንም በእያላችሁበት ደግፎ እኛንም በሰላም ውስጥ እዚህ ጠብቆ ደግሞ እንደገና ነው በዚህ ባየር ሞገዳማ ካኝነት እንድንገናኝ ፈቃዱ ሆኗል። እግዚአብሔርን እስቲ በዚህ ዝማሬ ከፍ ከፍ እናድርገው።
አቤቱ የተፈራህና የተከበርክ ሰማይና የምድር ገዢ እግዚአብሔር አምላካችን ሆይ እናመሰግንሃለን። ያለፉትን ቀናት ሁሉ ከኛ ጋራ በመሆን እግዚአብሔር ሆይ ወጣታችንን መግባታችንን ሁሉ ስለጠበቅክ እጅግ እናመሰግንሃለን። ጌታ ሆይ ከታሰርንበት ነገር ከተጠላለፍንበት ከዚህ ዓለም ኑሮ ፈተህ ለቤተ መቅደስ ባለሟሎች እንሆን ዘንድ አንተ ጌታዬ ሆይ አዘጋጅተህናል፣ መርጠህናል፣ እናመሰግንሃለን። እግዚአብሔር ሆይ ኖ ጌታችን ሆይ በእያንዳንዷ ቀን ደግሞ በጆሮአችን በልባችን እግዚአብሔር ሆይ ቃልህን ትናገራለህ፣ ትቀርጸናለህ፣ ታበጃጀናለህ፣ ትመክረናለህ፣ ትደግፈናለህ፣ ታቆመናለህ፣ አይዟችሁ ልጆቼ እያልክ በፊት ለፊታችን ትሄዳለህ። እግዚአብሔር ሆይ አብዝተን እጅግ እናመሰግንሃለን። በዚህች ምሽት የሚኖረንን ክፍለ ጊዜ ደግሞ ባርክልን፣ ቃልህንም ባርክልን። እግዚአብሔር ሆይ በሰማነው እውነት መኖር እንድንችልም ደግሞ እርዳን። ለሌሎችም ደግሞ እግዚአብሔር አምላካችን ሆይ ምሳሌዎች ሆነን ያንተን ታላቅነት ጌታዬ ሆይ እያመለከትን የምንኖር ሰዎች አድርገን ስለ ዘላለማዊ ስምህ ስትል ስማን። አሜን። ወገኖች ባለፈው ክፍለ ጊዜ ጥናታችን ለመቅረዙ የሚሆን ወይራ ዘይት በሚል ርዕስ ጉዳይ ሰፋ ያለውን ትምህርት መማራችን ይታወሳል። በዛሬውም ምሽት ደግሞ እግዚአብሔር በረዳን መጠን ከኦሪት ዘሌዋውያን ምዕራፍ 24 ከቁጥር 5 እስከ 7 ያለውን ክፍል በማንበብ አብረን አንድ ላይ እንማራለን። ርዕሱም ለገጸ ኅብስት የሚሆን ንጹህ ዱቄት የሚል ይሆናል። እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ኦሪት ዘሌዋውያን ምዕራፍ 24 ቁጥር 5 እስከ 7 ያለውን ተመልከቱ። እንግዲህ አስቀድሜ ርዕሱን ለገጽ ብስት የሚሆን ንጹህ ዱቄት ብየዋለሁ። መልካሙን ዱቄት ወስደ 12 ብስት ጋግር። በአንድ ብስት ውስጥ ከየመስፈሪያው ከ10 እጅ 2 እጅ ይሁን። እነዚህንም 6 6ቱን በሁለት ተርታ አድርገ በእግዚአብሔር ፊት በጥሩ ገበታ ላይ አኑራቸው። ለእግዚአብሔርም የሳት ቁርባን በእንጀራው ላይ ለመታሰቢያ ይሁን ዘንድ በሁለቱ ተርታ ላይ ጥሩ ጣን አድርግ ይላል። እንደ ወይራ ዘይቱ ሁሉ ንጹህ ዱቄቱንም የሚያቀርቡት ሕዝቡ ናቸው። ዘይቱ መንፈስ ቅዱስን ያመለክታል። ጥሩ ዱቄት ደግሞ ክርስቶስን ያመለክታል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አለ። ዮሐንስ 6:35ን ይመለከቷል። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ንጹህ ዱቄት የሚዘጋጀው ከስንዴ ነው። ዕጣኑ ከሕዝቡ የሚሰጥ የተፈጥሮ ውጤት ነው። ኅብስቱ ስለ ክርስቶስ ሲያመለክት፣ ዕጣኑ ደግሞ የሰባዊነቱን መልካም መዓዛ ያመለክታል። አለፍ ብለን የቁጥር 8ና 9ን አንድ ላይ እንመልከት። በእግዚአብሔር ፊት ሁልጊዜ በሰንበት ቀን ሁሉ በተርታ ያድርገው። በእስራኤል ልጆች ዘንድ የዘላለም ቃል ኪዳን ነው። ለአሮንና ለልጆቹም ይሁን። በሳት ከተደረገው ከእግዚአብሔር ቁርባን በዘላለም ሥርዓት ለእርሱ ቅዱሰ ቅዱሳን ነውና በተቀደሰ ስፍራ ይብሉት ይላል። ወገኖቼ ኅብስቱ ለሳምንት ያህል በገበታው ላይ ይቆያል። በየሰንበቱ ኅብስቶቹ በአዲስ ይተካሉ። አሮንና ልጆቹም የቆየውን ኅብስት በተቀደሰ ስፍራ ይበሉታል። ዳዊትና አብሮት የነበሩት ሰዎች በጣም በተራቡ ጊዜ አቢሜሌክ የተቀደሰውን ኅብስት ሰጥቷቸው ተመግቧል። አንደኛ ሳሙኤል ምዕራፍ 21 ቁጥር 4 እስከ 6 ያለውን ተመልከቱ። አንደኛ ሳሙኤል ምዕራፍ 21 ከቁጥር 4 እስከ 6 ያለውን ልብ በሉ። ደቀ መዛሙርት በሰንበት ቀን ሼት ቀጥፎ የሚበሉት ለምንድን ነው ብለው በነቀፉት ጊዜ ጌታ ይህን ሁኔታ በማቅረብ ነበር ለተቃዋሚዎቹ ምላሽ የሰጣቸው። ማቴዎስ 12 ቁጥር 3 እና 4ን ተመልከቱ። ማቴዎስ ምዕራፍ 12 ቁጥር 3 እና 4 ኅብስቱና መብራቱ የሚናገሩት ስለ ክርስቶስ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ይላል ጌታ ኢየሱስ ክርስቶስ። ዮሐንስ ምዕራፍ 6 ቁጥር 51 ልብ ይሏል። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 12ን ተመልከቱ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 እርሱን ወገኖቼ እንድናገለግል ከፈለግን እርሱን መመገብ ወይም በርሱ መሞላት አለብን። ለርሱ የምናደርገውን ሁሉ በመንፈስ ቅዱስ አማካይነት በርሱ ብርሃን እናድርገው። ተሳዳቢ በሞት ስለመቀጣቱ። አድማጮች በዘሌዋውያን መጽሐፍ ተመዝግበው የምናገኛቸው በአጋጣሚ የተከሰቱ ሁለት ነገሮች አሉ። አንደኛው በዘሌዋውያን ምዕራፍ 10 ተመዝግበው የምናገኘው የናዳብና የአብዩድ ታሪክ ነው። አስታውሳችሁ ይህንን ባለፈው ጊዜ ተምረናል። አሁን ደግሞ ሁለተኛውን እንመለከታለን። በዚህ ስፍራ ከተሰጡት መመሪያዎች ጋር ምንም ግንኙነት የሌለው ቢመስልም ተሳዳቢነትን በተመለከተ እግዚአብሔር ታላቅ ትምህርት እያስተማረን እንደሆነ መዘንጋት የለብንም። እስቲ ዘሌዋውያን ምዕራፍ 24 ከቁጥር 10 እስከ 12 ያለውን እንመልከት። ዘሌዋውያን 24 ከቁጥር 10 እስከ 12 አባቱ ግብጻዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቱ ልጅና አንድ እስራኤላዊ በሰፈር ውስጥ ተጣሉ። የእስራኤላዊቱም ልጅ የእግዚአብሔርንም ሰደበ፣ አቃለለውም። ወደ ሙሴም አመጡት። እናቱም ከዳን ነገድ የጸብራይ ልጅ ነበረች፣ ስሟም ሰሎሚት ነበረ። ከእግዚአብሔር አፍ ስለ እርሱ ፍርድ እስኪወጣላቸው ድረስ በግዞት አኖሩት ይላል። ወገኖቼ ይህ ተሳዳቢ ልጅ እናቱ እስራኤላዊ አባቱ ደግሞ ግብጻዊ የሆነ ድብልቅ ወይም ክልስ ነበር። እስራኤላውያን ከግብጽ ሲወጡ ብዙ ቅይጥ ህዝብ አብሯቸው ወጥቶ ነበር። ዘጸአት ምዕራፍ 12 ቁጥር 38ን ተመልከቱ። እነዚህ ወገኖች በሰፈር ውስጥ ችግር ሲፈጥሩ ሲያግሮመርሙና መለያየትን ሲፈጥሩ እንመለከታለን። በመካከላቸውም የነበሩ ልዩ ልዩ ህዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለክሱ ነበር። የምንበላውን ስጋ ማን ይሰጠናል ይሉ ነበር ይላል ዘልቁ ምዕራፍ 11 ቁጥር 4ንም ተመልከቱ። አክላቸው ኦሪት ዘልቁ ምዕራፍ 11 ቁጥር 4 እነዚህ ወገኖች ችግር ፈጣሪ የሆኑበትን ምክንያት ማየት ይቻላል። እስራኤላውያን ከግብጽ ወጥተው ወደ ተስፋይቱ ምድር የሚሄዱበት ጊዜ ሲደርስ ግብጻዊው አባት እዚያው በግብጽ እንዲቀር ተደርጎ ነበር። ባለፈው የኦሪት ዘጸአት ትምርታችን እንደተመለከትነው እስራኤላዊቷ እናት ብቻ ናት ልጇን ይዛ የምትወጣው። ስለዚህም እዚያው ይያሉ እንኳን መላእክቱ ተፈጥሮ ነበር ማለት ነው። ለዚህም ነው እግዚአብሔር የሚያምኑ ከማያምኑ ጋር እንዳይጋቡ ለህዝቡ የነገራቸው። ዛሬ ለኛ ያለው መልእክትም ይሄው ነው። እንደዚህ ስንል ግን ከዘር ወይም ከጎሳ ጋር ምንም ግንኙነት እንደሌለው መረዳት ይኖርብናል። አስተውሉ ወገኖቼ፣ የቆዳው መልክ ጥቁር ይሁን ነጭ ከማያምኑ ጋር መጋባት ትክክል አይደለም። ምንም እንኳ የሁለቱም የቆዳ ቀለም አንድ አይነት ቢሆን እንኳን አማኝ ከማያምን ጋር መጋባቱ ትክክል አይደለም። ይህን የሚለው እግዚአብሔር እንጂ እኔ አበበ አይደለሁም። ስህተት እንደሆነ እግዚአብሔር ባይናገር ኖሮ ወገኖቼ ሌላ ምንም የማውቅበት መንገድ አይኖረኝም ነበር። ይህ ከሁለት ወገን የተገኘ ልጅ ሁለት አጣብቂኝ ውስጥ ገብቷል። በአባቱ ወይም በእናቱ መንገድ እንዲሄድ ምርጫ ተሰጥቶታል። ችግሩ ግን ምንም አይነት ውሳኔ አለማድረጉ ነው። የአባቴን መንገድ ብከተል እናቴን ቅር ይላታል፣ የእናቴን መንገድ ብከተል ደግሞ አባቴ ያዝንብኛል፣ ታዲያ ምን ላድርግ የሚል ጥያቄ ባእምሮው ይመላለስበታል። በመጀመሪያ ግብጽን ለቆ መውጣቱ ራሱ ከባድ ውሳኔ ነው። ይሁን እንጂ በጉዟቸው አስቸጋሪ ሁኔታዎች ሲገጥሟቸው በሐሳባቸው ወደ ግብጽ ለመመለስና ለማጉረምረም የመጀመሪያዎቹ እነዚህ ድብልቅ ሰዎች ነበሩ። ወዳጆቼ፣ ዛሬም ቢሆን በየአብያተ ክርስቲያናቱ የዚህ አይነት ሰዎች ሞልተዋል። በቤተ ክርስቲያን ውስጥ ያልዳኑ ሰዎች አሉ። ይህን ልብ በሉ። አንዱ እግራቸው በቤተ ክርስቲያን፣ ሌላኛው እግራቸው ደግሞ በዓለም ውስጥ ነው። ምን ጊዜም ቢሆን ችግርና ሁከት ፈጣሪዎች ናቸው። እንደነዚህ አይነት ሰዎች ዓለማዊ አስተሳሰባቸውን ከቤተ ክርስቲያን አስተሳሰብ ጋር ለማስታረቅ ይሞክራሉ። ለሰው የማይመቸውን መንገድ ይመርጣሉ። ችግር ብቻ ነው የሚፈጥሩት። አንዳንድ ጊዜ ችግር ስለሚፈጥሩ ሰዎች ሳስብ ወገኖቼ፣ በእውነት ድነው ይሆን በማለት ጠይቃለሁ። በጌታ በኢየሱስ ክርስቶስ አምኖ ዳግም የተወለደ ሰው ለእግዚአብሔር ቃል መስፋት እንቅፋት ሊሆን አይችልም። አድማጮቼ፣ ይህ የሁለት ሕዝብ ድብልቅ ልጅ አንድ ቀን ከሌላ ሰው ጋር ተጣላ። ከሰው ጋር መጣላቱ ብቻ ሳይሆን እግዚአብሔርንም ሰደበ። የእግዚአብሔር ስም እጅግ ክቡርና ቅዱስ ከመሆኑ የተነሳ እስራኤላውያን በዚያ ስሙ ሊጠሩት እንኳ አይደፍሩም። እርሱ ግን አፉን ሞልቶ ተሳደበ። አንድ ጊዜ አንድ ግብዣ ላይ ተገኝቼ ነበር። አጠገቤ ያለው ሰው ደግሞ ደጋግሞ የእግዚአብሔርን ስም ይጠራል። የወንጌል ሰባኪ ቢሆንም ፑልፒት ላይ ከምጠራው በላይ ነበር የእግዚአብሔርን ስም የሚጠራው። በጣም የሚገርመው ወገኖቼ፣ የእግዚአብሔርን ስም የሚጠራው ይህ ሰው ለስድብና ለርግማን ነበር። በዚህ ሰውና በዘሌዋውያን በተመለከትነው ልጅ መካከል ምንም ልዩነት የለም። እስቲ አለፍ ብለን ከቁጥር 13 እስከ 16 ያለው ደግሞ እንመልከት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ተሳዳቢውን ከሰፈሩ ወደ ውጭ አውጣው። የሰሙትም ሁሉ እጃቸውን በራሱ ላይ ጫኑበት፣ ማኅበሩም ሁሉ ይውገረው። ለእስራኤልም ልጆች እንዲህ ብለህ ትነግራለህ፣ ማናቸውም ሰው አምላኩን ቢሰድብ ኀጢአቱን ይሸከማል። የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል። ማኅበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። በደለኛው ሰው ወገኖቼ በድንጋይ ተደብድቦ እንዲገደል እግዚአብሔር አዘዘ። ልብ በሉ፣ ከፍርዱ ከፍተኛነት አንጻር ወንጀሉ ምን ያህል ከባድ እንደነበር መረዳት ይቻላል። ሲሳደብ የሰሙት ሁሉ እጃቸውን በራሱ ላይ ይጭኑበታል። ይህም በደለኛና ተጠያቂ መሆኑን ለማመልከት ነው። እግዚአብሔርን መስደብ በሞት የሚያስቀጣ ወንጀል ነው። ፍርዱ በእስራኤላውያንም ሆነ በእነርሱ መካከል በሚኖሩ እንግዶች ላይ ተፈጻሚነት ይኖረዋል። ከኦሪት ዘሌዋውያን ምዕራፍ 4 ከቁጥር 17 እስከ 22 ያለውን ደግሞ እናንተ ተመልከቱት። ኦሪት ዘሌዋውያን ምዕራፍ 24 ከቁጥር 17 እስከ 22 ያለውን በኋላ ከትምርቱ በኋላ ተመልከቱት ማለት ነው። ሰውን ስለሚገሉ ሰዎች የተለሳለሰ ፍርድን እንሰማለን በዚህ ክፍል። ይሁን እንጂ መጽሐፍ ቅዱስ ሰውን የሚገድል መገደል እንዳለበት ነው የሚናገረው። እዚህ ላይ የምንመለከተው ፍርድ አይን ያጠፋ አይኑ እንዲጠፋ፣ ጥርስ የሰበረ ጥርሱ እንዲሰበር፣ ወንጀልን በወንጀል ለመቅጣት የወጣ ሕግ ነው። ሕጉ በእስራኤላውያንም ሆነ በመካከላቸው በነበሩት እንግዶች እኩል ተፈጻሚነት ይኖረዋል። እስቲ ዘሌዋውያን 24 ቁጥር 3 እንደሞላን ብብላችሁ ሙሴን ለእስራኤል ልጆች ተናገራቸው፣ ተሳዳቢውንም ከሰፈሩ ወደ ውጪ አውጡት፣ በድንጋይም ውገሩት። የእስራኤልም ልጆች እግዚአብሔር ሙሴን እንዳዘዘው አደረጉ ይላል። የእግዚአብሔር ስም ቅዱስ ስለሆነ ማንም ሊያከብሮ ይገባል። አድማጮቼ፣ ስድብ ትልቅ ወንጀል ነው። የሰው ሕይወትም እንዲሁ ክብር ስለሆነ አስፈላጊውን ጥበቃ ሊደረግለት ይገባል። ሌላው ቀርቶ ወገኖቼ፣ አንዱ የሌላውን ንብረት እንዲያከብር እንኳ እግዚአብሔር መመሪያ ሰጥቷል። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ እኛ ግን በደለኞች ነን። መጽሐፍ ቅዱስ ኃጢአትን የምትሰራ ነፍስ ምን ትሆናለች ይላል? ትጠፋለች ይላል። ክርስቶስ የሞት ቅጣታችንን ተቀበለ፣ በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረም ቈጠር ነው። እርሱ ግን ስለ መተላለፋችን ቈሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ ይላል ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6። ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 ያለውን በኋላ ተመልከቱ። እንግዲህ አድማጮች፣ እስካሁን በነበረን የኦሪት ዘሌዋውያን ምዕራፍ 4 ጥናታችን እንደተባረካችሁ፣ እግዚአብሔርም ትልቅ ነገር እንደገለጠላችሁ እምነታችን ነው። ከዚህ በመከተል ደግሞ ከኦሪት ዘሌዋውያን የምዕራፍ 25ን ትምህርት እናቀርብላችኋለን። አብይ ሐሳብ የተስፋውን ምድር በተመለከተ የተሰጠ ሕግ፣ የሰንበት ዓመት፣ የኢዮቤልዩ ዓመት፣ ሰዎችንና ርስትን ስለ መዋጀት የሚሉት ይሆናሉ። እስቲ አብይ ሐሳቦቹን አንድ ጊዜ ደግምላችኋለሁ። የተስፋውን ምድር በተመለከተ የተሰጠ ሕግ፣ የሰንበት ዓመት፣ የኢዮቤልዩ ዓመት፣ ሰዎችንና ርስትን ስለ መዋጀት የሚሉት ይሆናሉ። አድማጮቼ፣ የሙሴ ሕግ የሚያነጣጥረው ሕዝቡ ላይ ብቻ ሳይሆን ሕዝቡ በሚወርሱት በምድረ ፓለስቲና ላይ ጭምር ነው። ይህ ምዕራፍ የሚያተኩረውም እዚህ ላይ ነው። እነዚህ ሕጎች ተፈጻሚነት የሚኖራቸው እስራኤላውያን ምድረ ከነአን ከገቡ በኋላ ነበር። በምድረ በዳ ጉዟቸው ተግባራዊ ሊያደርጓቸው አይችሉም። እዚህ ላይ ምድር የሚለው ቃል አሰልቺ እስኪመስለን ድረስ ይደጋገማል፣ ወይም ደግሞ ደጋግመን እንመለከታለን። ወደ ምድሩ ከመጣን በኋላ በምድራችሁ ሁሉ በምድሪቱም ለሚኖሩት ሁሉ ነጻነትን ታውጃላችሁ የሚሉ ቃላት ተደጋግመዋል። ይህ ምዕራፍ በአብዛኛው የሚያመዝነው እግዚአብሔር ለእስራኤል በሚሰጣቸው ምድር ላይ ነው። የሙሴ ሕግ የሚያነጣጥረው በአንድ ሕዝብ ማለትም በእስራኤል ላይ ነው። ልዩ ትኩረቱም በአንድ ምድር ማለትም ፓለስታይን ላይ ነው። በተጨማሪም በግብርና ሥራ በተሰማሩ ላይም ትኩረት ያደርጋል። አንዳንድ ሰዎች የብሉይ ኪዳን ሕግና ሥርዓቶች የቤተ ክርስቲያን መመሪያ ሊሆኑ እንደሚገባ ይናገራሉ። ወዳጆቼ፣ ልብ ብለን ከተመለከትነው እነዚህ ሕጎች በአገራችን ወይም በሌላ አገር ተግባራዊ ሊሆኑ አይችሉም። እነዚህ ሕጎች የተሰጡት ለአንድ የተወሰነ ሕዝብና ለአንድ መልክዓ ምድር ክልል እንደሆነ መዘንጋት የለብንም። አድማጮቼ፣ የዘሌዋውያንን ወይም ደግሞ የተቀረውን የመጽሐፍ ቅዱስ መጽሐፍትን ስናነብ ደግሞ ደጋግሞ ሲጠቀስ የምንመለከተው 7 ቁጥርን ነው። 7 ቁጥር ምንን ያመለክታል ብለን ነበር። ታስታውሳላችሁ? 7 ቁጥር ፍጽምናን የሚያመለክት ቁጥር ነው። ፍጽምና ስንል ምንም ስህተት ወይም እንከን የሌለበት ማለት ሳይሆን ሙሉነትን የሚያመለክት ማለታችን ነው። የዘሌዋውያን መጽሐፍና የዮሐንስ ራእይ 7 ቁጥርን የሚጠቀሙበት መንገድ ተመሳሳይነት አለው። ልብ በሉ፣ የዘሌዋውያን መጽሐፍና የዮሐንስ ራእይ 7 ቁጥርን የሚጠቀሙበት መንገድ ተመሳሳይ ነው። ለምሳሌ ያህል ሁለቱም መጽሐፎች በመዋቅራዊ ወይም በቅንጅታዊ መልኩ ይጠቀሙበታል። ህዝባዊውን ሆነ ሃይማኖታዊ ጉዳዮችን የሚያመለክቱ ቀኖች በ7 ተከፍለዋል። 7ኛ ቀን፣ 7ኛ ሳምንት፣ 7ኛ ወርና 7ኛ ዓመት ተጠቅሰዋል። ህዝባዊው የቀን መቁጠሪያ ሃይማኖታዊ በዓላት የሚያጠነጥኑት በ7 ወይም 7ቶች ላይ ነው። ይህን ሁሉ ደግሞ በዮሐንስ ራእይ እንመለከታለን። እግዚአብሔር ወገኖቼ በ7ኛው ቀን አረፈ። እግዚአብሔር ያረፈው መፈጠር ያለበትን ሁሉ በ6 ቀን ፈጥሮ ስለጨረሰ ወይም ስለፈጸመ እንጂ ስለደከመው አልነበረም። ሰንበት መደበኛ ወይም መሰረታዊ የቀን መቁጠሪያ ወይም መስፈሪያ ነው። እስቲ ከዚህ ቀጥሎ ዝርዝር ሐሳቡን ሰጣችኋለሁና ጻፍ አድርጓቸው። አንደኛ፣ የሰንበት ዓመትን በተመለከተ ከቁጥር 1 እስከ 7 ባለው ስፍራ እንመለከታለን። የሰንበት ዓመትን አስመልክቶ ከቁጥር 1 እስከ 7 ባለው ስፍራ እንመለከታለን። ቶሎ ቶሎ ጻፍ አድርጓቸው። ሁለተኛ፣ የኢዮቤልዩ ዓመትን በተመለከተ ደግሞ ከቁጥር 8 እስከ 24 ባለው ስፍራ እናገኛለን። የኢዮቤልዩ ዓመትን አስመልክቶ ከቁጥር 8 እስከ 24 ባለው ስፍራ እናገኛለን። ሶስተኛ፣ የርስት መዋጅት የሚለውን ርዕሰ ጉዳይ ደግሞ ወይም አብይ ጉዳይ ከቁጥር 25 እስከ 34 ባለው ስፍራ ተጠቅሶ እናገኛለን። የርስት መዋጅት የሚለውን አብይ ጉዳይ ከቁጥር 25 እስከ 34 ባለው ስፍራ ተጠቅሶ እናገኛለን። አራተኛውና የመጨረሻው ደግሞ የሰዎች መዋጀት የሚለውን ደግሞ ከቁጥር 35 እስከ 55 ተጠቅሶ እናገኛለን። የሰዎች መዋጀት የሚለውን አብይ ጉዳይ ከቁጥር 35 እስከ 55 ተገልጾ እናገኛለን። እስቲ የመጀመሪያው ርዕሰ ጉዳይ የሆነውን የሰንበት ዓመት የሚለውን እንመልከት። ዘሌዋውያን ምዕራፍ 25 ቁጥር 1ን ተመልከቱ። እግዚአብሔርም ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው ይላል። ይህ ከላይ የተመለከትነው ጥቅስ ወደ ሲና ተራራ ይመልሰናል። ሥራ ላይ የሚውለው ግን ወደ ተስፋው ምድር ሲገቡ ነው። ከዘሌዋውያን ምዕራፍ 1 ቁጥር 1 እንደ ተመለከትነው እግዚአብሔር ከመገናኛው ድንኳን እንደ ተናገረና አስታውስ። እስቲ ቁጥር 2ን ደግሞ አለፍ ብለን እንመልከት። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታድርግ ይላል። በጣም የሚገርም ነው ወገኖቼ። የእግዚአብሔር ሐሳብ ሰው ብቻ ሳይሆን ምድሪቱ ራሷ እንኳ ሰንበት ወይም ረፍት እንድታደርግ ነው። 7ኛው ቀን ሰው የሚያርፍበት ቀን ሲሆን፣ 7ኛው ዓመት ደግሞ ምድሪቱ የምታርፍበት ሰንበት ነው ማለት ነው። 7ኛው ቀን እግዚአብሔር ፍጥረትን ከፈጸመ በኋላ ያረፈበት ቀን ነው። ሰንበት ማለት ረፍት ማለት ሲሆን፣ አስተዋላችሁ? ሰንበት ማለት ረፍት ማለት ሲሆን ፍጥረት ሁሉ ከተዋጀ በኋላ ስለሚኖረው የመጨረሻ ረፍትም የሚያመለክተው አለው። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ረፍቱ የገባ እርሱ ደግሞ ከሥራው አርፏልና። እንግዲህ እንደዚያ ለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ ይላል የዕብራውያን መልእክት ጸሐፊ ዕብራውያን መልእክቱ ምዕራፍ 4 ከቁጥር 9 እስከ 11 ባለው ስፍራ። ዕብራውያን ምዕራፍ 4 ከቁጥር 9 እስከ 11 ያለውን ተመልከቱ። እዚህ ላይ ረፍት የተባለው ቃል በቃል ትርጉሙ ሰንበትን ማክበር ማለት ነው። አስተዋላችሁ? ረፍት የተባለው ቃል በቃል ትርጉሙ ሰንበትን ማክበር ማለት ነው። በየ7 ዓመቱ እርሻን ጦም ማሳደር ለመሬቱ መልካም እንደሆነ በዚህ ሳይንሳዊ የእርሻ ጥበብ ባደረገበት ዘመን እንኳ ተቀባይነትን አግኝቷል ወገኖቼ። መሬቱን የሚያርሱ ሰዎችም ረፍት ስለሚያገኙ ጊዜያቸውን ሌሎችን ጉዳዮች ለመፈጸም ሊጠቀሙበት ይችላሉ። በየ7 ዓመቱ ምድሪቱ እንድታርፍ የተሰጠው መመሪያ እስራኤላውያንን ስግብግቦችና ራስ ወዳድ እንዳይሆኑ የሚያስተምራቸው አለው። ይህን ልብ ብላችሁ ተመልከቱ ወገኖቼ። እስራኤል ለሰባ ዓመት ያህል የባቢሎናውያን ምርኮኛ የሆነችው ስለ ሰንበት ዓመት የተሰጠው መመሪያ ባለማክበሯ የተነሳ እንደሆነ ይታወሳል። ልድገምላችሁ። እስራኤል ለሰባ ዓመት ያህል በጠላት እጅ ማለትም የባቢሎናውያን ምርኮኛ የሆነችው ስለ ሰንበት ዓመት የተሰጠው መመሪያ ባለማክበሯ የተነሳ እንደሆነ ይታወቃል። ሁለተኛ ዜና ምዕራፍ 36 ቁጥር 21 ተመልከቱ። ሁለተኛ ዜና ምዕራፍ 36 ቁጥር 21 በ490 ዓመታት የሚውሉትን ሰባ የሰንበት ዓመታት ሳያከብሩ በመቅረታቸው ለሰባ ዓመት የባቢሎናውያን ምርኮኛ ሆኑ። አስተዋላችሁ? በ490 ዓመታት የሚውሉትን ሰባ የሰንበት ዓመታት ሳያከብሩ በመቅረታቸው እስራኤላውያን ለሰባ ዓመት የባቢሎናውያን ምርኮኛ ሆኑ። ወገኖቼ ቁም ነገሩ እዚህ ላይ ነው። ሰው እግዚአብሔርን ሳይታዘዝ ቢቀር በእንቢተኝነቱ ቢቀጥል አወዳደቁ የከፋ ይሆናል። እግዚአብሔር ሁላችንንም ከዚህ ይጠብቀን።
በአገልግሎታችሁ እጅጉን በጣም አድርጎ ልቤ አርፏል፣ እግዚአብሔር ይባርካችሁ ካለ በኋላ በተለይም አለ በተለይ ከዮሴፍ ሕይወት ብዙ ቁም ነገሮችን አግኝቻለሁ፣ ተምሬያለሁ፣ መጽናናትም ሆነኝ፣ ያለውበትንም ሁኔታ ሳይቶኛል፣ መክሮኛልም፣ ልቤንም አጸናልኝ ብሎ ሰፋ ያለውን መልእክቱን የጻፈልን ወንድማችን ሀብታሙ መንግሥቱ ከጌዲዮ ዞን ይርጋ ጨፌ ነው። በጌታ የተወደድ ወንድማችን ሀብታሙ መንግሥቱ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ እያልን እኛም ሰላምታችንን እነሆ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር አምላካችን ከጠራህ ስንት ዓመት ያክል እንደሆነ በቤቱም ደግሞ እግዚአብሔር ከቅዱሳን ጉባኤ ጨምሮ የቱን ያክል ለስንት ዓመታትም ደግሞ እንደ ጠበቀህ እንዳሳደገ ገልጸ ጽፈህልናል። እግዚአብሔር ደግሞ መጥራት ብቻ አይደለም ማጽናትንም ያውቅበታል። በሕይወት የሚያልፉትን የሚያጋጥሙን አንዳንድ ፈተናዎችንም ጭምር ደግሞ እግዚአብሔር እነሆ በትግልና በጽናት እንድታልፍ ምንጊዜም ደግሞ ከአንተ ጋር ነው። እግዚአብሔር አሳልፎ ለኀጢአት አይሰጥህም። ምንጊዜም አንተን ከክፉ በመጠበቅ ቅዱሳን መላእክቶቹን ለአንተ በመላክ ይጠነቀቅልሃል። የሥጋ ምኞታችን የተለያዩ ነገሮች ይታገሉናል። ለምን? የእግዚአብሔር ስለሆንና ስለተለየን። አለበለዚያማ ዓለምን መስለን ካለን ምንም ፈተናው ፈተና መስሎ አይታየንም። አንተን ደግሞ በጌታ የተወደድክ ወንድማችን ሀብታሙ በእግዚአብሔር ቅድስና ውስጥ ስላለ ኀጢአትን እየተጸየፍክ በእግዚአብሔር ፊት ዘወትር መውደቅ በአሸናፊነትም ማለፍ መቻል አለብህ። እግዚአብሔር ደግሞ ድልን እንደሚያጎናጽፍህ እኔ ባለሙሉ ተስፋ ነኝ። በዚህ በወጣትነት ዕድሜ ብዙ ፈተናዎች እንደሚያጋጥሙ ነገር ግን በጾም በጸሎት ድል እያደረግካቸው እንደምታልፍ እያሳሰብኩ የተቀረውን ጥያቄዎችን ደግሞ በፖስታ ቤት በኩል ላለን ልክልሃለንና ተጠባበቅ። የነገውን ደብዳቤህን እንጠባበቃለንና ጻፍልን፣ ጸልይልን። ጌታ ይባርክ።
Yeah.